ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
እና ከተለያየ የፈጠራ ሙያ ነው የተሰበሰብ ነው። ስለዚህ የዚህ የምሽቶቹ አንደኛ ዋናው ነገር የተለያዩ አርቲስቶች ከተለያዩ ቦታ በተለያየ ዲሬክሽን መጥተው አንድ ላይ አንድ የሚያደርገን ሀሳብ
ዳዊት ሰጥቶን የሰማችሁት አሁንኛ ጥበብ ምሽት የተሰኘ ወጣቶችን በኪነ ጥበብ ስራዎች እያዝናና የሚያስተምር ስብስብ መስራቾች መካከል አንዱ ነው። ስለ ስብስቡ ቆየት ብሎ ይነግረናል።
የሀገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ፣ በእንግሊዝኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ መጣ።
አሁን ደግሞ የሰማናት መሐሌት መኮንን ነው። መሐሌት በዚህ በሰሜን አሜሪካ የምትኖር ወጣት የህግ ባለሙያ ናት። ስለ ሙያዊ ህይወቷ ቆየት ብለን እንሰማለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። በትላንትናው ዕለት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ማርቲን ግሪፍትስ በኢትዮጵያ በግጭት እና በድርቅ ምክንያት ለተጎዱ $40 ሚሊዮን የገንዘብ በጀት መደቡ። የመንግስታቱ ድርጅት ባወጣው መግለጫ መሰረት $25 ሚሊዮን የሚሆነው ገንዘብ ከተቋሙ ማዕከላዊ የአደጋ ጊዜ ምላሽ ፈንድ ላይ የተነሳ ሲሆን 15 ሚሊዮን የሚሆነው ደግሞ በሀገር ውስጥ ለሰብአዊ ድጋፍ ተይዞ የነበረ ነው። ገንዘቡን የኢትዮጵያ መንግስት ኃይሎችና የትግራይ አማጽያን በሚዋጉበት በሰሜኑ የሀገሪቱ ክፍል ላይ እንዲውል የተመደበ ሲሆን እስካሁን ድረስም ከሰሜን ኢትዮጵያ 2.2 ሚሊዮን የሚሆኑ ኢትዮጵያውያን መፈናቀል ቀላቸውን ሮይተርስ ዘግቧል። ከዚህ በተጨማሪም ገንዘቡ በደቡብ ኢትዮጵያ ድርቅ እንዳይፈጠር ቅድመ ጥንቃቄ ለማድረግ የሚውል ነውም ተብሏል። በመግለጫው ላይ ግሪፍትስ በሚሊዮኖች የሚቆጠሩ ኢትዮጵያውያን ሀገሪቱ በሰብአዊ ቀውስ ውስጥ እየወደቀች ባለችበት ሁኔታ ውስጥ ሰዎች አፋፍ ላይ ነው ያሉት ሲሉ ተናግረዋል። የቡርኪና ፋሶ መንግስት እሁድ ዕለት በጸጥታ ኃይሎች ላይ በደረሰ ጥቃት 32 የሚሆኑ ወታደራዊ ፖሊሶች ሕይወት ማለፉን አስታወቀ። በጉዳዩ ላይ አስተያየታቸውን የሰጡ የፖለቲካ ተንታኞች በምዕራብ አፍሪካዊቷ ሀገር የጸጥታ ጉድለት ሁኔታዎች እየተባባሱ መምጣታቸውን በመግለጽ በተለይም ደግሞ ተቃዋሚዎች ሰልፍ ለመውጣት ማሰባቸው ያሰጋል ይላሉ። እሁድ ዕለት ጠዋት ጦርነት እጅግ ባደቀቃት ሱዋን በተሰኘችው አውራጃ ፖሊስ በጠዋት ፍተሻ የጀመረ ሲሆን በደረሰው ጥቃት 19 ፖሊስ ኃላፊዎችና አንድ ግለሰብ ወዲያውኑ ህይወታቸው አልፏል። ትላንት ሰኞ የቡርኪና ፋሶ መንግስት የሟቾች ቁጥር 32 መድረሱን አስታውቋል። ቡርኪና ፋሶ እስላሚክ ስቴት ወይም እስላማዊ መንግስት ሲል ራሱን የሚጠራውን የአሸባሪ ቡድን አልቃይዳንና በአካባቢው ያሉ ሽፍቶችን እንደ አውሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ እየተዋጋች የነበረ ሲሆን እስከዚህ እስከያዝነው ዓመት ድረስም ግጭቶች ቀንሰው መቆየታቸው ታውቋል። የቡርኪና ፋሶ የጸጥታ ተንታኝ የሆኑት መሐመድ አሳዋዳጎ ይሄ ጥቃት የሽብር ቡድኖቹ ከባድና የተወሳሰቡ ጥቃቶችን የመምራት እንዲሁም ግጭቱን ከመንግስት ኃይሎች ጋር የማድረግ አቅም እንዳዳበሩ ማረጋገጫ ነው ብለዋል። የሀገሪቱ ፕሬዝዳንት የሆኑት ራች ካቦሬ የምረጡ እንቅስቃሳቸውን በአካባቢው ጸጥታ ለማምጣት ትኩረት እንደሚሰጡ የነበረ ሲሆን በአሁን ሰዓት እየደረሱ ያሉ ጥቃቶችም ማህበረሰቡ በሳቸው ላይ ቁጣ እንዲቀሰቅስ አድርጎታል። ይሁንና የገዢው ፓርቲ ኤምፒፒ ዋና ጸሐፊ የሆኑት ላሳኔ ስዋዶጎ ሰዎች እንዲታቀሱ ጠይቀዋል። ዋይት ሀውስ በትላንትናው ዕለት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ከቻይናው አቻቸው ጂ ጂንፒንግ ጋር በቀጥታ በሰብአዊ መብት፣ በምጣኔ ሀብት ውድድር፣ በታይዋን ጉዳይ ላይ በድረገጽ በግልጽ መወያየታቸውን አስታወቀ። ዋይት ሀውስ ዛሬ ባወጣው መግለጫ ፕሬዝዳንት ጆ ባይደን ዩናይትድ ስቴትስ ከአጋሮቿና ከወዳጆቿ ጋር በመሆን በ21ኛው ክፍለ ዘመን ግልጽ፣ ነጻና እኩልነት ላይ የተመሰረተ ዓለም አቀፍ ስርዓትን ለመዘርጋት እንዲሁም ጥቅሟንና እሴቷን ለማስጠበቅ እንደምትቆም አስምረውበታል ይላል። 3 ሰዓት ተኩል እንደፈጀ በተነገረው የድረገጹ ውይይት ላይ ፕሬዝዳንቱ ወቅታዊ የሆኑ ችግሮችን ከሀገር ውጭ ከአጋሮቻቸው ጋር እየሰሩ የሀገር ውስጥ መዋለ ንዋዮችም ላይ ቅድሚያ እንደሚሰጡ ማስታወቃቸው ተገልጿል። ይሁንና ባይደን በታይዋን ጉዳይ ላይ ሀሳባቸውን የቀየሩ ይመስላል። ትላንት ከዋይት ሀውስ የወጣው መግለጫ ዩናይትድ ስቴትስ ከታይዋን የነጻነት ጥያቄ በተለየ መልኩ የቻይናን አህዳዊ ፖሊሲ እንደምትደግፍና ሁኔታውን ለመቀየር በተናጠል የሚደረጉ ጥረቶች በታይዋን ያለውን ሰላምና የመረጋጋት ችግር እንደሚያባብሱ ታስታውቀዋል። ይህም በቻይና በኩል እንደ መልካም ማረጋጋጫ የሚወሰድ ይሆናል። በሌላ በኩል ጂ በሁለቱ ሀያል ሀገራት መካከል ያሉ እጅግ ብዙ ጉዳዮችን ያነሱ ሲሆን በሀገራቸው ጉዳይ ላይ አሜሪካና ዓለም አቀፉ ማህበረሰብ ያሳደሩታል ስላሉት ጫናና ፍርድ ጨምረው አንስተዋል። የሀገር ውስጥ ጉዳዮቻችን ላይ እየሰራን ለሰላምና ለልማት ዓለም አቀፍ ኃላፊነቶች ላይ ማተኮር አለብንም ብለዋል። በመጨረሻም ሩሲያ ያካሄደችው የጦር መሳሪያ ሙከራ በህዋ ላይ 1500 ስብርባሪዎችን በመፍጠር የህዋ ላይ ቆሻሻን የፈጠረ ሲሆን በዓለም አቀፉ የህዋ ጣቢያ ላይ ያሉ 7 አስትሮናውቶችን ህይወት አደጋ ላይ ጥሏል ስትል ዩናይትድ ስቴትስ አስታወቀች። ስብርባሪዎቹ የተፈጠሩት ሩሲያ የገዛ አሮጌ ሳተላይቷን በሚሳኤል በመምታቷ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያስታወቀ ሲሆን የውጭ ጉዳይ ሚኒስቴር ቢሮ ቃል አቀባይ ኔድ ፕራይስ አደገኛ ኃላፊነት የጎደለው ግዴለሽ የሆነ ተግባር ሲሉ ሁኔታውን አውግዘውታል። አድማጮች ለማክሰኞ ምሽት ያስኩላችሁ አጫጭር ዜናዎች እዚህ ላይ ተፈጸሙ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ትዘልቁ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመው እናመሰግናለን። በማዳመጥ ላይ እንዲሁም በመመልከት ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። በሶስት ወጣት የጥበብ ባለሙያዎች የተጀመረው የአሁንኛ ጥበብ ምሽት ወይም ኮንቴምፖራሪ ናይትስ ከተጀመረ 3 ዓመቱን አስቆጥሯል። ከተለያዩ የጥበብ ዘርፎች የተውጣጡ ባለሙያዎችን ያካተተውና ሀገርና ሕዝብ እያሳለፏቸው ያሉ ከባድ ሁኔታዎችን በጥበባዊ ሁኔታዎች ሰላማዊ በሆነ መንገድ ለመግለጽም እየሞከሩ ይገኛሉ ወጣቶቹ። ኤደን ገረመው ከቡድኑ መስራቾች መካከል አንዱ ከሆነው ከዳዊት ሰቶ ጋር የነበራት አጭር ቆይታ እንደሚከተለው ይቀርባል።
የአሁንኛ ጥበብ ወይም ኮንቴምፖራሪ የጥበብ ዘርፍ በአሁን ጊዜ ያሉ አርቲስቶች በማህበረሰባቸው ውስጥ የሚያዩትን የሚያጋሩበት የጥበብ ዘርፍ ነው። አሁንኛ የጥበብ ስራዎችም የፈጠራ አድማሳቸው የሰፋና የተለያዩ የጥበብ ውጤቶች ቅንጅትና ህብር የሚታይበት ነው። ከሁለት ዓመታት ተኩል በፊት በአዲስ አበባ የተመሰረተው ኮንቴምፖራሪ ናይትስ ወይም የአሁንኛ ምሽት በተለያዩ ጊዜያት የጥበብ ስራዎችን በማቅረብና አርቲስቶች ገንቢ የሆነ ሂስ የሚለዋወጥበት መድረክ በመሆን እያገለገለ ይገኛል። ከመስራቾቹ መካከል አንዱ የሆነው ዳዊት ሰቶ ስለ ቡድኑ አመሰራረት እንዲህ ያስረዳል።
አሁንኛ ምሽት ወይም ኮንቴምፖራሪ ናይት ብለን የምንጠራውን የመሰረት ነው ሶስት ነን። ሶስታችንም ከተለያየ አይነት የስራ ወይም ደግሞ የፈጠራ ባለሙያዎች ነን። ሶስታችን ተነጋግረን ከተማችን ውስጥ ምንድን ነው የሚጎለው፣ ምን ብናደርግ የተሻለ ነው ብለን ስናስብ፣ ያው እኔ እንደው ዝዋዜ ባለሙያነቴ አንደኛው ችግር ወይም ደግሞ መፍትሄ የሌለው ነገር ብዬ የማስበው ወይም ደግሞ ያገኘሁት ቦታዎች ማጣት፣ ከዛ ደግሞ ስራዎችሽን ካቀረብሽ በኋላ ከሰው ጋር የምትገናኝበት አቅርበን አጨብጭበን መለያየት ብቻ ሳይሆን ካቀረብን በኋላ ከስራው ጋር ያለንን ግንኙነት፣ ለምን ስራውን እንደፈጠር ነው፣ በምን መልኩ ወደፊት ልናሳደገው እንደምንችል ያሉትን ነገሮች ለመነጋገርም አስበን የጀመርነው ምሽት ነው። ስለዚህ በብዛት የአሁንኛ ምሽት ስናዘጋጅ ሾዎቹን ማዘጋጀት፣ ፕሮግራሞቹ ከተዘጋጁ በኋላ ደግሞ አጨብጭቦ መለያየት ሳይሆን አርቲስቱ የራሱን ስራ ተናግሮ ተወያይተንበት ሀሳብ ተሰጣተንበት ነው የምንለያየው። ይህንን ምሽት የፈጠርነው ሶስት ባለሙያዎች ነን። አንደኛ ሳራ ቡሽራ ትባላለች። ቪዥዋል አርቲስት ነች፣ እንዲሁም ጸሐፊ ነች። ሌላኛ አጋራችን ጀሲ ብረት ትባላለች። እሷም እንደ የውዝዋዜ ሙያ ውስጥ ነው ያለችው።
የአሁንኛ ምሽት አዘጋጆች ስራዎቻቸውን በየጊዜው ከተለያዩ ባለሙያዎች ጋር በመቀናጀት የሚያሳዩ ሲሆን ሌሎችም እድሉን እንዲያገኙ አብረን እንሰራለን ይላል።
እኛ ከተለያየ የፈጠራ ሙያ ነው የተሰበሰብ ነው። ስለዚህ የዚህ የምሽቶቹ አንደኛ ዋነኛው ነገር የተለያዩ አርቲስቶች ከተለያዩ ቦታ ከተለያየ ዲሲፕሊን መጥተው አንድ ላይ አንድ የሚያደርገን ሀሳብ ወይም ደግሞ ንግግር መፍጠር ነው በየምሽቱ ሀሳባችን። ስለዚህ እስካሁን ካልተሳሳትኩኝ ከሞላ ጎደል ብዙዎቹን ለማካተት ሞክረናል። ከጸሐፊዎች ጋር ሰርተናል፣ ከቪዥዋል ከሚሰሩት ጋር፣ ከአርክቴክቶች ጋር፣ ከሰርከስ ሰሪዎች ጋር፣ ከተወዛዋዦች ጋር፣ ከዲዛይነሮች ጋር፣ ከምንችለው በምንችለው መንገድ ከሁሉም የሙያ የፈጠራ ባለሙያዎች ጋር እየሰራን ያለ ነው። ይሄኛው ለኛ ትክክል ነው፣ ይሄኛው ለኛ ትክክል አይደለም ብለን እናስበው ነገር የለም። ለሁሉም ክፍት ነን። በየወሩ የወሩ መጨረሻ ሐሙስ ላይ እየተገናኘን የተለያዩ የፈጠራ ባለሙያዎች ማገናኘት፣ መነጋገር፣ ማውራት ነበረ ሀሳቡ። ሶ የተወሰነ ከተጓዝም በኋላ ሁኔታውን ጊዜውም ስለማይፈቅድ
ኮቪድ-19 ያመጣው ማህበራዊ መራራቅ ጎጆ ወደ ተሰኘ የጥበብ ቆይታ እንዳመራ የሚናገረው ዳዊት 6 የሚሆኑና ከተለያዩ የጥበብ ዘርፍ ላይ ያሉ አርቲስቶች ስለ ኮቪድ-19 በተለያዩ የሀገሪቱ ቦታዎች ስላሉ መፈናቀሎች እንዲሁም ግጭቶች የጥበብ ስራዎቻቸውን አዘጋጅተው ከደጋባዥ የጥበብ ቤተሰብ ጋር ማጋራታቸውንም ይገልጻል።
ስለዚህ አሁን በቅርብ ያዘጋጀነው ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው። የተለያዩ አይነት የፈጠራ ባለሙያዎች አብረውን ነበሩ። ጆን የፈጠርንበት የቆይታ መርሃ ግብር ያዘጋጀንበት ነው ምክንያት ኮቪድ ነው። ሁላችንም በጣም የሚያስጨንቅ ጊዜ፣ የሚያስፈራ ጊዜ የነበረበት ወቅት ነው። ሁላችንም ከቤት አንወጣም። ያው ያለው ነገር ስለማይፈቅድ መገናኘትና ማውራት አንችልም። ስለዚህ ምክንያት ጎጆን እስኪ ምንድን ነው የሚሰማን የሚለውን ነገር አስበን ሁላችንም በቤታችን ሆነን ምንድን ነው አዲስ ነገር ልንፈጥር የምንችለው የሚለውን ሀሳብ ይዞ የመጣ ነው። ያለውን ሁኔታ እንዴት ነው በጥበብ የምንገልጸው የሚለውን ያየንበት ወቅት ነበረ። እሱን ስራ ዌብሳይት ላይ በማድረግ ሁሉም የህብረተሰብ አካላት እንዲያዩት አድርገናል። ስለዚህ አሁን ወቅቱን እየጠበቅን በተወሰነ ጊዜ አንድ ጊዜ ነው የምንዘጋጀው ማለት ነው። ብዙ ነገሮች እየተፈጠሩ የነበሩበት ጊዜ ስለሆነ እንደዛ አይነት ሀሳብ ነበረ። ከመውል የሚፈጠረው ነገር በአንድም ሆነ በሌላ ምክንያት ይመለከተናል። ምንድን ነው አንድ ያደረግነው ነገር እንደ አርት ባለሙያ ወይም እንደ ጥበብ ባለሙያ የራሳችን ሆነች አጠር ያለች ምንድን ነው ተቃውሞ ወይም ደግሞ ሀሳባችን የሚሰማ አይነት ነገር ለራሳችን የሚሆን ያው ሌላ ግለብ ውስጥ መግባትም ስለማንችል ስለማንፈልግም እንደዛ አይነት ነገር አቅርበናል። የራሳችን የሆነ አንዳንዴ ፈጠራ ላይ ሆነሽ ማታልፋቸው ነገሮች አሉ። ፈጠራ ላይ ነበር ነው እንዳልኩሽ አርቲስት አጫሉ ህይወቱ ካለፈ በኋላ ነበር ያለውን ግለት እናውቃለን፣ ስሜቶች እናውቃለን። እና ማታልፋቸው ጊዜዎች ስለነበሩ ምንድን ነው የወሰንነው የራሳችንን የሆነ መፈክሮች ይዘን ፍቅራችንን አሰምተናል። ግን ያሰማነው ለራሳችን ለሰርክላችን ነው።
የኮንተምፖራሪ ናይትስ ወይም የአሁነኛ ምሽት መስራቾች መካከል አንዱ የሆነው ዳዊት ሰጥቶ ስራቸው ዋና አላማው ቀና መልእክቶችን ማስተላለፍና ማበረታታት መሆኑንም አክሎ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚቀርብ ልዩ መርሃ ግብር ነው። ወደ ቀጣዩ ዘገባ እንሻገር። ናሌት መኮንን ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ዊልያምስ ኤንድ ጆንሰን የህግ ተቋም ውስጥ በተጽዕኖ ፈጣሪነትና የህግ ጠበቃነት የምታገለግል ወጣት ናት። በሙያው የመንግስትና የግል ተቋማትን የፋይናንስ አገልግሎት፣ የሳይበር ደህንነትና የምርጫ ፋይናንስ ህጎችን አስመልክቶ የምክርና የጥብቅና አገልግሎት በመስጠትም ትሰራለች። ከደረጀ ደስታ ጋር ያደረገችው አጭር ቆይታ እንደሚከተለው ይደመጣል።
ማህሌት መኮንን ዊሊያምስ ኤንድ ጆንሰን የተባለው የህግ ተቋም ውስጥ የመንግስትና የግል ተቋም በፋይናንስ አገልግሎት፣ በፕራይቬሲ ሳይበር ሴኩሪቲ ጉዳዮች ጠበቃ ናት። በዩናይትድ ስቴትስ ኮርፖሬሽኖች፣ የንግድ ማህበራትና ግለሰቦች ለፌዴራልና ለምርጫ ህጎች ስነ ምግባሮች እንዲገዙ ታማክራለች። ዊሊያም ኤንድ ጆንሰንን ከመቀላቀሏ በፊት በፌዴራል ደረጃ መድህን ላላቸው የብድር ማህበራት ወይም ዘ ናሽናል አሶሲሽን ኦፍ ፌዴራል ኢንሹርድ ክሬዲት ዩኒየንስ ኤንኤፍሲዩ የቁጥጥር ጉዳዮች አማካሪ በመሆን ሰርታለች። በማህበራዊ ዘርፍም ለአረጋውያን ጉዳዮች መምሪያ አማካሪ ጠበቃ በመሆን አገልግላለች። የኢትዮጵያ አሜሪካውያን የህግ ባለሙያዎች ማህበር ፕሬዚደንት፣ የኢትዮጵያ ዳያስፖራ ፕሮፌሽናል ወጣቶች ተሳትፎ መሪም በመሆን በትውልደ ኢትዮጵያዊነት ማህበረሰቧን ታገለግላለች። የመጀመሪያና ሁለተኛ ዲግሪዎቿን የተከታተለችው እዚሁ አገር ሲሆን ከዊሊያም ኤንድ ሜሪ በህግ ሁለተኛ ዲግሪዋን አግኝታለች። የወጣትነት እድሜ ክልሉን ገና አልተሰናበተችውም። እዚህ አገር ስትመጣ የ11 ዓመት ልጅ ነበረች። አማርኛዋም ለክፉ አይሰጥም።
አዎ
አማርኛ ያልተበላሽ ቤትም እኔና እህቴ ቤተሰባችን አራት ነን። ቤት ወላጆቼና እኔና እህቴ ታላቅ እህት አለችኝ እና ከመጣን ጀምሮ ሲያገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ በእንግሊዝኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ መጣሁ። ስለዚህ ለሰዎች እንደውም እነግራቸዋለሁ የአምስተኛ ክፍል ግራመር ነው ያለኝ እስካሁን። ግን እንደዛም ሆኖ ቤት ከወላጆቼ ጋርና ከእቴ አማርኛ ብቻ ነው የምናወራው እና ለዛ ነው እስካሁን ድረስ አማርኛ ማውራት የምችለው። ከ11 ዓመቴ ጀምሮ ቤታችን ትምህርት ቤት ስለማንችል በስራም ስለማንችል ቤትና በስልክ የምናወራው በአማርኛ።
ሎቢስቷ ወይዘሪት ማህሌት ሎቢስት ወይም ሎቢ ማለት ምን ማለት እንደሆነ ታብራራለች።
ሎቢስት ማለት የድርጅቶች የፌደራል ፖሊሲ የስቴት ፖሊሲ አማካሪ ማለት ነው። እንደ ኮንሳልተንት ትርጉም ቀጥታ በእንግሊዝኛ ወደ አማርኛ ባይኖርም ስራው እንደዛ ነው። ማማከር ማለት የፌደራል ፖሊሲ የስቴት ፖሊሲ። አሁን እኔ የምሰራው ብዙ የፌደራል ነው። የኛም ድርጅት የሚሰራው የፌደራል ፖሊሲ ድርጅቶች የምናማከርበት ጉዳይ ነው እና በዛ ነው የምንሰራው። ግን የስቴትም አለ። የስቴት የሚባል ሎቢስት ፈርሞች አሉ።
ሎቢስት ሲባል ብዙ ጊዜ የተገቡ ስራዎችን እንዲሰሩ ወይም አንድ ጉዳይ እንዲያስፈጽሙ ጥቅማ ጥቅሞችን በመስጠት በመደለል የመንግስት ባለስልጣናትንና ተመራጭ የምክር ቤት አባላትን አንዳንዴም አሁን ሌሎች ሀገራትንና መንግስታትን የመጫን የማግባባት ስራ እንደማሰራት ተደርጎም ይታያል።
እንደውም ከዛ በፊትም ከመጥፎ ጀምረን ወደ ጥሩ እንሄድና ብዙ ጊዜ አንዳንድ ጊዜ ሎቢስት የሚለው ቃል ጥሩ ምስል የሌለው ይመስላል። አንዳንድ ሰዎች መጥፎ አመለካከት ያላቸው በቲቪ ይሁን በተመራጭ ሰው የሚሉት ነገር ነው። ብዙ ጊዜ የኮርፖሬት እና ለጥቂት ሀብታም የሆኑ ብቻ መንግስትም ይሁን ሀገርም ይሁን ድርጅቶችም ይሁን የሚሰሩ ይመስላል። ተመራጭም ተጽዕኖ ያስደርሰዋል የሚባል መጥፎ ሰው የሚያስብበት ሊኖር ይችላል እና ነገር ግን ሁሉም ህግም ወይንም መንግስት ከግል ድርጅቶች እና ከግለሰቦች ጋር ትርጉም ያለው የመረጃ ለመለወጥ የሚያደርጉበት ስራ የሚሰሩበት ይህንን ነው። በሎቢስት ነው አይደለም የምናመቻቸው። በእኔ ስራ አሁን አዲስ የምናመቻቸው ጠቃሚ የሆነ ጉዳዮችን ለተመራጩት ባለስልጣኖች እና ለመንግስት አካላት አስተዋቂ ይሆናል። ይህም ግልጽና ሁሉም ተጠቃሚ የሚሆንበት ስራ ይፈጥራል ብለን ነው እኛ የምንሰራው እና ብዙ ነገሮች ቅድም እንደ መንሽን እንዳረግኩት አሁን የኛም ስራ የሚሰራበት ማለት ነው። በብዙ በተለያዩ ነገሮች ትሰራበታለህ። የጤና ፖሊሲ ከሆነም አንቅድም እንዳልኩት ሳይበር ሴኩሪቲ ፕራይቬሲ ህጎች የሚወጡበት አንዳንድ ነገሮች ለተመራጭ ሰዎች የሚነግሩት ነገሮች አሉ። ምክንያቱም አንድ ሰው ከተመረጠ ሁሉንም ነገር ያውቃል ማለት አይደለም። ፖሊሲዎቹን አንዳንድ ነገሮችን ከህዝብና ከድርጅቶች ፊድባክ ወስዶ ነው ህግ የሚፈጥረው ፖሊሲ የሚፈጥረው ማለት ነው እና ሎቢስቶች እንደዛ ነው የምንረዳው መሀል ሆነን ማለት ነው። የምናዘጋጀው ለመንግስት እናቀርብበት ጉዳዮች አሉ። በብዙ ነገሮች እንዳሉ
ብዙ ጊዜ አብሯቸው የምትሰሯቸው ሰዎች ወይም ደንበኞቻችሁ ምን ምን አይነት ድርጅቶች ወይም ሰዎች ናቸው?
እኔ የምሰራበት ብዙ ድርጅቶች አሉ። በእኛ ካምፓኒዎች በየጉዳዩ ነው ፓርትነሮቹ የሚሰሩበት ማለት ነው እና እኔ የምሰራበት በገንዘብ አገልግሎት ማለትም ባንኮች፣ እንደ ናን ባንክ የሆኑ ፋይናንሻል ኢንስቲቱሽኖች፣ እነሱ አንዳንድ ህጎች የሚከታተሉት እነሱን ነው። ቴክኖሎጂ ካምፓኒዎች አሉ። ካምፓኒዎች ማለት አንዳንዶች ላፕታፕ የሚሰሩ ካምፓኒዎች ቴክኖሎጂ ካምፓኒዎች እንደነሱ ማለት ነው። እንደነሱ አይነት መስሪያ ቤትም እንረዳለን። ኤነርጂ ያሉ ኤነርጂ ካምፓኒዎች እነሱንም የምንረዳበት ጉዳዮች አሉ። እኔም ባልሰራበት ሌሎቹ ስራ ባልደረባዎች የሚሰሩበት ማለት ነው እና በጣም አንዳንድ ካምፓኒዎች ደግሞ ያሉት የጤና ካምፓኒዎች ሄልት ኬር ካምፓኒዎች ቫክሲን አሁን የሚሰሩት አንዳንዶቹ የእኛ ድርጅቶች እኛ የምንረዳቸው ድርጅቶች አሉ እና አንድ ብቻ አይደለም እኛ የምናደርገው። በጣም ብዙ ካምፓኒዎች አሉ። ብዙ መስሪያ ቤቶች በየጉዳዩ ነው እነሱ። አንዳንድ ጊዜ የቴክኖሎጂ ካምፓኒዎች ሆነው ሌላ ጉዳይ የጤና ጉዳይ የጤና ፖሊሲ ሊከታተሉ ይችላሉ። ስለዚህ በጣም የተለያዩ ጉዳዮች ነው የምንሰራበት። ካምፓኒዎች እንደጠቀስኳቸው እነሱ ሳምፕል ናቸው እንጂ ከዛ በላይ ብዙ
የፖለቲካ ስራም የሚሰሩ ሎቢስቶች አሉ። እናንተ የፖለቲካ ስራዎችን አትሰሩም? እዚያ ውስጥ የላችሁም?
የፖለቲካ ስራ አሁን እኔ የካምፔን ማለት የፖለቲካ እንትን ፕራክቲስ ግሩፕ አለኝ። ግን ምረዳው የሚመረጡን ባለስልጣኖች ሳይሆን አሁን እዚህ ሀገር መስሪያ ቤቶች ቀጥታ ራሳቸው በገንዘብ ከፍለው የሚመረጡ ሰዎች ገንዘብ መስጠት አይችሉም፣ መስሪያ ቤቶች ማለት ነው። ግን ሌላ አካውንት ፖለቲካል አክሽን ኮሚቲ ይባላል። ሌላ አካውንት ከመስሪያ ቤቱ ጋር የተገናኘ አካውንት ፈጥረው ለሚመረጡት ተመራጭ ባለስልጣኖች ገንዘብ መስጠት ይችላሉ። ያ ህጉ አላው ያደርጋል። ስለዚህ እኛ የምናደርገው ኮምፕላይ እንዲያደርጉ ማለት ነው። ማለትም ህጉን እንዲከታተሉ እንረዳቸዋለን። ምን ምን ነገሮች፣ ገንዘቡም ስንት ነው፣ ስንት ገንዘብ ነው መስጠት የሚችሉት፣ ከሰጡም እንዴት ነው ሪፖርት ማድረግ ያለባቸው፣ እንደዛ እያለን እኛ ፕራክቲስ አለን። እሱን ነው የምንረዳው በፖለቲካ በሱ ደረጃ ነው የምንረዳው።
አድማጮቻችን፣ ከሎቢስትና የህግ ባለሙያዋ ወይዘሪት ማህሌት መኮንን ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አረንጓዴ ሀሳቦች የስነ ምህዳር ባለሙያ በሆኑት አቶ ስሜን አድማሱና አቶ ሰለሞን ወርቆ የተመሰረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል የበይነ መረብ ላይ አውታር ነው። ከዚህ በተጨማሪም ወጣቶችን የኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙ የጋራ ጉዞዎችንም ያሰናዳል። ከአቶ ስሜን አድማሱ ጋር ያደረግኩትን አጭር ቆይታ በመቀጠል እናሰማችኋለን።
ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ፣ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዛ አይነት ስራዎች አሉ። በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ተፈጥሮ ሀብቱን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍልም አስተዋጽኦ ያስፈልጋል በሚል ነው እንግዲህ የአረንጓዴ ሀሳቦች ኢኒሽቲቭን መሰረት የቻል ነው።
የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ?
እንግዲህ በአብዛኛው የምናጋራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ እዛ አካባቢ ሰራ ባለሙያዎች እንደመሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠለያዎች፣ ማህበረሰብ አቀፍ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ። እንግዲህ ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ባለድርሻ አካላት፣ ማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል፣ ከዚህ በፊት የነበረው የዱር እንስሳት ሀብታችን፣ አሁን ያለው ዱር እንስሳት ሀብቶች፣ ፓርኮቹ፣ ጥበቃ ቦታዎች፣ ሌሎቹም ያሉበት ሁኔታ ምን ይመስላል፣ ሀይቆቻችን በምን አይነት ደረጃ ላይ ነው የሚገኙት፣ የደን ሽፋኑ ምን ይመስላል፣ እንደዚህ አይነት የመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል የሚሉትን ነገሮች ነው ለተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበር ነው። ግንዛቤ ብቻውን በቂ አይደለም በሚል አሁን የሰስተናብል ትራቭል ወይም የዘላቂነት ያለው ወይም ሪስፖንሲብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ ባለፈው አመት ማለት ነው ከ2012 ከኮሮና ከመምጣቱ በፊት የተወሰኑ ጉዞዎችን አድርገናል። ወደ 1-4 የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጎለው እንጂ ሌሎች የጉዞን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ። ወደዚህ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊን ዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን።
ብዙ ባልተሰራበት መስክ እንደ መንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ?
እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው። ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን ቢጠይቋቸው የዛሬ 30 ዓመት 40 ዓመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት 30 ዓመት ከዛ በላይ ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እነ ባሌን ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜን እና ባሌ የሚገኙት ቁጥራቸው ይህን አክል የምንኩራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ
አድማጭና ተመልካቾቻችን ከአቶ ሰሜነ ጋር ያደረግነው ቆይታ ሙሉ ክፍል በማህበራዊ ገጻችን በኩል የሚዳረስ ይሆናል። አሁን የዕለቱን አጭር ሙዚቃ የምንሰማበት ሰዓት ላይ ደርሰናል። እሱ ባለው ይታየው። በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።